ስራይድም ሲየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት በራዲዮናችሁ ዙሪያ በመሰባሰብ ከእግዚአብሔር በረከትን ለመቀበል የተዘጋጃችሁትን ወገኖችን በሙሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ ይያልን የዛሬውን ዝግጅታችንን እንጀምራለን። እንደምን አመሻችሁ ክቡራን አድማጮቻችን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የገላትያን መልእክት ጥናታችንን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ እስከ መጨረሻው ከኛ ጋር እንደምትሆኑ ተስፋ እናደርጋለን። በዚህ ምሽት እንግዲህ እግዚአብሔር ለኔም ለናንተም የሚናገር ለኔም ለናንተም የሚበቃ በረከት አለው አይደለም እንዴ? እግዚአብሔር ቸር ነው። እገሌ ወፍራም ነውና ይሄንን ያክል ሰጣዋለሁ፣ እገሌ ቀጭን ነውና ይሄንን ያክል ደግሞ እባርከዋለሁ አይልም ጌታ። እግዚአብሔር ሲሰጥ አይሳሳም። እግዚአብሔር ለሁላችን በረከቱን ማፍሰስን ያውቅበታል። እስቲ በተዘጋጀ ልብ ወደ እርሱ እየቀረብን ከፓስተር አብይ ጋራ እንዲህ ያለን ጌታን ብናሞጋግሰውስ? ወዳጆች ኢየሱስ ክርስቶስን ስንት ጊዜ ነው የምታመሰግኑ? ለሱ ጧትና ማታ ቀንም ቢሆን ሳታቋርጡ ምስጋና ብታቀርቡ ይሰለቻችኋልን? አዎ ያንስበታል እንጂ አይበዛበትም። እኛ ከተቀበልነው በረከት አንጻር ኢየሱስ ክርስቶስን የምናመሰግንበትን ጊዜ ስናወዳድረው እርግጥ እጅግ ያንሳል። እረስቲ ከፓስተር አብይ ጋራ ሺ ጊዜ እልፍ ጊዜ ባመሰግን ያንስባል እያልን እናዚማ ፓስተር
ga hada pe
እግዚአብሔር ይባርክ እናመስግን። ጌታችን ሆይ ሁለንተናችን ለአንተ ክብር ይብሉ፣ አንተ አትጸየፈንም። ነው ካንደበቶቻችን የሚወጡትን ነው ቃላቶቻችንን የከናፍርቶቻችንን ፍሬ እግዚአብሔር ሆይ አትንቅም። መቅደስህን ጥሰው ሲገቡ በፊትህ ሚዛንን ሲደፉ እግዚአብሔር ሆይ ደስ ትሰኛለ። ጌታችንና መዳኒታችን ሆይ እኔም ወገኖቼም በዚህ መልክ ባንተ ፊት ቀርበናል። ዛሬ ደግሞ ጌታችን ሆይ የምትናገረንን እንሰማ ዘንድ በምትመራን መንገድ እግዚአብሔር ሆይ እንኖር ዘንድ እንድትረዳን አቤቱ ጌታችን ሆይ እንለምንሃለን። እኛነታችንን ተረከብ አቤቱ አምላካችን ሆይ። ቃልህ ደግሞ ከማር ይልቅ ይጣፍጣልና በእውነት በዚህ በሚጣፍጥ ቃል ውስጥ ደግሞ ራሳችንን ማግኘት እንድንችል ሁለንተናችን ኑሯችን እግዚአብሔር ሆይ በዚህ በቃል እየተገነባ የተስተካከለ ይሆን ዘንድ ሕይወታችንን ቀን በቀን እግዚአብሔር ሆይ እየጠረብክ እያሳመርክ እንድትመራን እንለምንሃለን። በደላችንን ድካማችንን ከንቱነታችንን እግዚአብሔር ሆይ አትመልከት። አንተ ባንተ ብርታት እግዚአብሔር ሆይ በጸጋህ ደግፈን። ምናልባት እግዚአብሔር ሆይ ይህንን መልእክት ከሰማን በኋላ ከዚህች ሰዓት በኋላ ከዚህች ደቂቃ በኋላ ከዚህች ሰኮንድ በኋላ ምናልባት ወደ አንተ እንሰበሰብ ይሆናል። ምናልባት ጊዜያችን ደርሶ ወደ አንተ እንመጣ ይሆናል። የንስሐ ጊዜ ሳይኖርን እግዚአብሔር ሆይ የምሕረትን ጊዜ ሳትሰጠን አቤቱ አምላካችን ሆይ በከንቱ እንዳታልፈን እግዚአብሔር ሆይ በፊት ይህንን ልመናችንን እናቀርባለን። በደላችንን ይቅር በለን እግዚአብሔር አባታችንና አምላካችን ሆይ። የሞት ዘመን ሲደርስ የሞት ቀናችን ሲደርስ አንተ እርዳን ደግፈን በመልካሙና በቀናው መንገድ ሁሉ ምራን። ጌታ ሆይ ትምህርታችንን በመንፈስ ቅዱስ በአስተማሪው አማካይነት እንድንማር ደግሞ እርዳን። ጊዜያችንን ሁሉ ባርክ። ስለ ያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከገላትያ ምዕራፍ 2 በእምነት የሚገኘው ጽድቅ አስተምህሮን በተመለከተ ሰፋ አድርገን ከተመለከትን በኋላ ወደ መጨረሻ ላይ በጥምቀት አማካይነት ከክርስቶስ ጋር እንደተቀበርንና በአዲስ ሕይወት ለመኖርም ከርሱ ጋር እንደተነሳን የሮሜ መልእክት ምዕራፍ 6 ባጠናንበት ጊዜ መመልከታችንን ከተቃቀስን በኋላ አሁን ህብረታችን ያው ከሆነው ከክርስቶስ ጋር ነው። እርሱ አሁን ያለው በሰማያት በእግዚአብሔር ቀኝ በኩል ነው። እኔ ከርሱ ጋር እኖር ዘንድ ክርስቶስ በእኔ ምትክ ሞተ ከሙታንም ተነሳ ካልን በኋላ መደምደሚያና መቋጫ ያደረነው አረግ በእምነት ድኛል፣ የእምነት ኑሮ እኖራለሁ፣ በእምነት መመላለስ ማለትም ይሄው ነው ማለታችንና የጥናታችንን ክፍለ ጊዜ በዚያ ርፍተ ነገር መደምደማችን ይታወሳል። ዛሬ ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 2 ቁጥር 20ን ተመልከቱ። ገላትያ ምዕራፍ 2 ቁጥር 20ን አውጡ። ይላል ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ያው ሆኛል ኖርም ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ሲል ይናገራል። በወደደኝና ስለኔ ራሱን በሰጠው ይላል ሐዋርያው ጳውሎስ። ክርስቶስ ወደደን። ይሁን እንጂ ስለወደደን ብቻ መንግሥተ ሰማያት አንገባም። ስለኛ ራሱን መስጠት ነበረበት። የእግዚአብሔር ስጦታ በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ይህን ስጦታ በእምነት ካልሆነ በቀር በሌላ በምንም አይነት መንገድ መቀበል አልችልም። በኢየሱስ ክርስቶስ አማካይነት እግዚአብሔር የዘላለም ሕይወትን ሰጥቶናል። ስለዚህም በእምነት እጃችንን ዘርግተን እንቀበለው ወዳጆቼ። የእግዚአብሔርን ጸጋ አልጥልም ይላል ቃሉ። ቁጥር 21 ማለቴ ነው። ቁጥር 21ን ተመልከቱ። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ወዳጆቼ እኔና እናንተን ለማዳን እግዚአብሔር የመረጠው መንገድ በልጁ በኢየሱስ ክርስቶስ አማካይነት ነው። ኢየሱስ ክርስቶስ ለኃጢአታችን መሞት ነበረበት። ስለዚህም የክርስቶስን ክቡር ደም ማክፋፋት የለብንም። ችላ ልንለውና የእግዚአብሔርን ጸጋ ልናንቋሽሽም አይገባም። በእምነት እንቀበለው። ይህንን አባባሌን እንደገና ልድገምላችሁ። የክርስቶስን ክቡር ደም ማክፋፋት የለብንም። ችላ ልንለውና የእግዚአብሔርን ጸጋ ፈጽሞ ልናንቋሽሽም አይገባንም። በእምነት እንቀበለው። በዛሬ ምሽት ይህንን የራዲዮ መልእክት ቁጭ ብለህ የምታዳምጥ ወገኔ ሆይ እግዚአብሔር እንዲህ ብሎ ይጠራሃል። ልጄ ሆይ ተመለስ፣ የኔን ጸጋ ተቀበል ይልሃል። በምን መንገድ ላይ ነህ? እግዚአብሔር ይክበር ይመስገን። እንግዲህ አድማጮች የዚህን የገላትያ ምዕራፍ 2 ጥናታችንን እዚህ ላይ እናበቃና አሁን በቀረን ጊዜ ደግሞ የምዕራፍ 3 ትምህርት አብረን እንመለከታለን። ገላትያ መልእክት ምዕራፍ 3 አብይ ርዕስ የገላትያ ሰዎች ሕይወት ልምምድ የሚል ይሆናል። ቶሎ ጻፍ አድርጉ። እዚህ በገላትያ መልእክት ምዕራፍ 3 ውስጥ የምንመለከተው የገላትያ ሰዎች ሕይወት ልምምድን ይሆናል ማለት ነው። አሁን ደግሞ ወዳጆቼ ጳውሎስ ስለ ገላትያ ሰዎች የሕይወት ልምምድ በዚህ ክፍል ውስጥ የሚገልጸውን እንመለከታለን። ለመሆኑ እነዚህ የገላትያ ሰዎች ደህንነትን የተቀበሉት እንዴት ነበር? የሙሴን ሕግ በመጠበቃቸው ነው ወይስ በኢየሱስ ክርስቶስ በማመናቸው? በበኩሌ በግል ሕይወት ልምምድ አምናለሁ። ወደፊት ምዕራፍ 4 ስንደርስ ስለ ግል ሕይወት ልምምድ ሰፋ ባለ ሁኔታ እንመለከታለን። እስቲ አሁን አለፍ ብለን ገላትያ ምዕራፍ 3 ቁጥር 1ን እንመልከት። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ሲል ኃይለ ቃል ያለበት ጥያቄን ያቀርብላችኋል። በሌላ አነጋገር ጳውሎስ እናንተ በአእምሯችሁ መጠቀም ያቃታችሁ ሞኞች ማለቱ ነበር። ልክ አንድ ሰዓሊ እንደሚስለው ስዕል የኢየሱስ ክርስቶስ ስቅለት በልባችሁ ውስጥ ተስሎ ነበር። ታዲያው ምን ነው ተዘናጋችሁ ነው የሚላችሁ ሐዋርያው። ለደህንነታችሁ መሰረቱ ደግሞ ሌላ ነገር ሳይሆን መስቀሉ ነው። ግን ምን ነካችሁ ይላችኋል። እስቲ ቁጥር 2 ደግሞ አለፍ ብለን እንመልከት። ይህን ብቻ ከናንተ እንድማር ወዳለሁ፣ በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን ይላችኋል። እዚህ ላይ ጥንቃቄ ማድረግ አለብን። እኛ ተለማመርነው አልተለማመርነው ወንጌል ምን ጊዜም እውነት ነው። ልምምድ የወንጌልን እውነት ያጸናልን ይሆናል ወይም ያስረግጥልን ይሆናል እንጂ ወንጌል ላይ የሚጨምረው ነገር የለውም። ብዙ ሰዎች ከልምምድ ተነስተው እውነት ላይ መድረስ ይፈልጋሉ። የእግዚአብሔር ዓላማ ግን ከእውነት በመነሳት ወደ ልምምድ ይወት ሊያደርሰን ነው። ልምምድን አናወግዝም። ሆኖም ማንኛውም ልምምድ በእውነት መፈተን አለበት። ይህንን አባባሌን እንደገና ልድገምላችሁ። የእግዚአብሔር ዓላማ ከእውነት በመነሳት ወደ ልምምድ ይወት ሊያደርሰን ነው። ልምምድን አናወግዝም። ልብ በሉ፣ ልምምድን እኔ አላወግዝም። ሆኖም ማንኛውም ልምምድ ወገኖቼ በእውነት መፈተን አለበት። ሰዎች ሁሉ የተለያየ ልምምድ ይኖራቸዋል። ታዲያ የማን ልምምድ ትክክል ነው? የማንኛው ደግሞ ስህተት ሊሆን ነው? የትኛውንስ አይነት ልምምድ ነው መከተል ያለብን? የትኛውንም አይነት ልምምድ አንከተል ወዳጆቼ፣ የእግዚአብሔርን ቃል ብቻ አንከተል። በቃ ከዚህም በላይ ልመክራችሁ ፈጽሞ አልደፍርም። አንድ ጊዜ አንድ ሰው በጉባኤያችን መካከል ተነስቶ ከመጽሐፍ ቅዱስ አንድ ክፍል ካነበበ በኋላ ይህን ቃል በተመለከተ ብዙ የተሳሳተ ተረጓጋም መኖሩን አውቃለሁ፣ ስለዚህም ስህተት ላይ እንዳትወድቁ የራሴን ልምምድ ልንገራችሁ አለ። ይሁን እንጂ እርሱ የነገረን ልምምድና ያነበበልን ቃል ወገኖቼ በፍጹም የሚጣጣም አይነት አልነበረም። እውነቴን ነው የምላችሁ፣ ይህ ሰው እውነትን በራሱ ልምምድ ላይ ለመመስረት ሞክሯል። እንደ እውነቱ ከሆነ ግን የልምምድ ድርሻ ስለ እውነት መመስከር ወይም እውነትን ማጽናት ብቻ ነው ሊሆን የሚገባው። ሐዋርያው በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን ይላቸዋል። ወደ ደህንነት ከመምጣታችን በፊት ወንጌልን መስማት አለብን። ወንጌል እግዚአብሔር ስላደረገልን ነገር ይናገራል። እግዚአብሔር ስላደረገልን ነገር ደግሞ ማወቅ ይኖርብናል ወዳጆቼ። ከዚህ ክፍል እንደምንመለከተው ጳውሎስ እነዚህን ሰዎች ወደ ኋላቸው ዞር ብለው ሕይወታቸውን እንዲመረምሩ ይነግራቸዋል። የግል ልምምዳቸውን በተመለከተም የሚከተሉትን 6 ጥያቄዎች ያቀርብላቸዋል። የመጀመሪያው ጥያቄ በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን የሚል ነው። ይህንን ከክፍሉ ማግኘት ትችላላችሁ። እዚህ ላይ ልብ እንድትሉ የምፈልገው ነገር ቢኖር የትኛውም መጽሐፍ ሌላው እንኳ ቀርቶ ብሉይ ኪዳን ሰው ሕግን ስለፈጸመ መንፈስ ቅዱስን መቀበል እንደሚችል አይናገርም። ሰው መንፈስ ቅዱስን የሚቀበለው ከእምነት ጋር በሆነ መስማት ነው። ልብ በሉ፣ ሰው መንፈስ ቅዱስን የሚቀበለው ከእምነት ጋር በሆነ መስማት ነው። እነዚያ የገላትያ ሰዎች መንፈስ ቅዱስን የተቀበሉት በሕግ ሥራ አልነበረም። ሕይወታቸው የተለወጠው ከተቀበሉት መንፈስ ቅዱስ የተነሳ ነበር። መጽሐፍ ቅዱስ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል። ሮሜ ምዕራፍ 8 ቁጥር 9ን መመልከት ይቻላል። ሮሜ ምዕራፍ 8 ቁጥር 9ን በኋላ ተመልከቱ። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ኤፌሶን ምዕራፍ 1 ቁጥር 13ን መመልከት ይቻላል። ኤፌሶን ምዕራፍ 1 ቁጥር 13ን በኋላ ተመልከቱ። ቀጥሎ የምንመለከተው ሁለተኛውን ጥያቄ ይሆናል። እንዲህ ይላል፣ ገላትያ ምዕራፍ 3 ቁጥር 3ን ተመልከቱ። እንዲህን የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን ይላቸዋል። የሚገርም አጠያየቅ ነው። በሌላ አነጋገር ጳውሎስ ወደ ክርስቶስ ያመጣችሁና በውስጣችሁ የሚያድረው ራሱ የእግዚአብሔር መንፈስ ከሆነ መንፈሳዊውን ነገር ትታችሁ ወደ ሥጋዊነት የተመለሳችሁት እንዴት ነው በማለት ነው የሚጠይቃቸው። ቁጥር 4ን አለፍ ብለን ደግሞ እንመልከት። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን ሲል ይጠይቃቸዋል። እስካሁን ድረስ የተቀበላችሁት እርባና ቢስ እንዲሆን ትፈልጋላችሁን ሲል ይጠይቃቸዋል። ጳውሎስ ማለቴ ነው። እነዚህ ሰዎች ስለ ወንጌል የከፈሉት ዋጋ አለ። ታዲያ ያ መከራ ያለ ዓላማና ፍሬ መቅረት አለበትን? በቁጥር 5 ላይ ደግሞ እንዲህ ሲል ይጠይቃቸዋል። እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራት የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት ይላቸዋል። ጳውሎስ ወዳጆቼ የሚናገረው በእነርሱ መካከል ስለነበረው አገልግሎት ነው። የአይሁድ እምነት አቀንቃኞች የሐዋርያነት ሥልጣኑን ጥያቄ ውስጥ ጥለውበት እንደነበር ታስታውሳላችሁ። እንደሚታወቀው ጳውሎስ በኋላ የመጣ እንጂ ከመጀመሪያዎቹ ከአስራ ሁለት ሐዋርያት አንዱ አልነበረም። ጳውሎስ ግን በመካከላቸው የእግዚአብሔር ቃል እንደሰበከ እግዚአብሔርም ታላቅ ተአምራትን እንዳደረገ ይነግራቸዋል። ይህ የሆነው ደግሞ በሕግ ሥራ አልነበረም። ጳውሎስ ይህን አስረግጦ መናገር ይፈልጋል። ኢየሱስ ክርስቶስ መሞቱንና መነሳቱንም ሰብኮላቸዋል። እነርሱም እምነታቸውን በዚህ ሐቅ ላይ አኑሯል። ይህ በመሆኑም ዳግም ተወልደዋል። ታላላቅ ታምራትም ተደርገዋል። እነዚህ ነገሮች የሐዋርያነቱ ማረጋገጫዎች ናቸው። በዚያ ዘመን መንፈሳዊ ስጦታዎች ልዩ የሐዋርያነት ምልክት እንደሆኑ ይታሰብ ነበር። በሐዋርያትና በነቢያት መሠረት ላይ የታነጸ እምነትን ተቀብለናል። የማዘራስ ድንጋዩም ኢየሱስ ክርስቶስ ነው። ጳውሎስ ወዳጆቼ ወደ ገላትያ ሰዎች የመጣው እንደ ፈሪሳዊ የሙሴ ሕግን እየሰበከ አልነበረም። የኢየሱስ ክርስቶስን ወንጌል እየሰበከ ነበር የመጣው። በዚህ ክፍል ውስጥ 3 ጊዜ መንፈስ ቅዱስን ጠቅሷል ሐዋርያው። እነዚህ ሰዎች መንፈስ ቅዱስን የተቀበሉት የሙሴ ሕግን በመጠበቃቸው አልነበረም። መንፈስ ቅዱስን የተቀበሉት በኢየሱስ ክርስቶስ በማመናቸው ነበር። እዚህ ላይ ማስተዋል ያለብን እኛ ተለማመድ ነው አልተለማመድነውም? ልብ በሉ፣ እኛ ተለማመድነው አልተለማመድነውም? ወንጌል እውነት ነው። እንግዲህ የዛሬው ትምህርታችን ወዳጆቼ እዚህ ላይ እንግዲህ ከማብቃታችን በፊት ይህንን አንድ ጊዜ እንድታሰላስሉና እንድታስቡ እመክራችኋለሁ። ዛሬ የወንጌልን እውነት በትክክል ተረድታችሁ ተቀብላችኋልን? እግዚአብሔር እያንዳንዳችንን ይርዳን። በተሳሳተ መንገድ እንዳንሄድ፣ በሞት ጎዳና እንዳንጓዝ እግዚአብሔር አምላካችን ይርዳን። አዎ ወዳጆቼ፣ ቀናችን የሞት ጊዜያችን መቼ እንደሆነ እንኳን ፈጽሞ የማንረዳበት ሁኔታ ውስጥ ነው ያለነው። የእውነት ወንጌል ማለትም የኢየሱስ ክርስቶስ የጥሪ ወንጌል በደረሰን ጊዜ ልባችንን ለሱ ሰጥተን አሜን ብለን መቀበል አለብን። እግዚአብሔር ደግሞ ይህንን እንድናደርግ እሱ በመንፈስ ቅዱስ ኃይሉ ይርዳል።
ካልከኝ ጸጋዬ ይበቃኛል፣ ጸጋዬ ይበቃኛል፣ ጸጋዬ ይበቃኛል። ካልከኝ ጸጋዬ ይበቃኛል፣ ጸጋዬ ይበቃኛል፣ ጸጋዬ ይበቃኛል። ጸጋዬ ይበቃኛል፣ ጸጋ ጸጋ ጸጋዬ ይበቃኛል፣ ጸጋዬ ይበቃኛል።
ዝበቃኛለህ ዝበቃኛለህ ዝበቃኛለህ
አድማጮቼ በዚህች ምሽት እግዚአብሔር ያልተናገረው ሕይወቱን ሲያልጎበኘው ሰው ማን ነው? ለታናናሾች ቋንቋን ለታላላቆችም እንዲሁ እግዚአብሔር በቃሉ አማካይነት ዛሬ ስለተናገረንና ስለጎበኘን ስሙን እጅግ አድርገን እናመሰግናለን። እንግዲህ የዛሬው ትምህርታችንን እዚህ ላይ ቋጨን። ነገ ደግሞ እግዚአብሔር ጊዜ አለ። ነገ ደግሞ በሕይወታችን እግዚአብሔር ጉዳይ አለው። ያንን ያሰብን በፊቱ በቅድስናና በንጽህና እንመላለሳለን። ይህንን እንድናደርግ ደግሞ እርሱ ይረዳናል። እናምነዋለን፣ ታማኝ ነውና። እንግዲህ ዛሬ በቴክኒኩ በኩል እንደወትሮ ሁሉ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምርቱ በኩል እስካሁን ከናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና ደሩ።